የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ22 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
የጀግኖች ቀን
ከዛ ሁሉ የጦርነት ሳተርፈው በህይወት የሚገኙትን በህይወት ይያሉ አለ አረሳናችሁ እንኮራባችኋለን ብለን መመስከር ስማቸውንና ታሪካቸውን ከፍ ከፍ ማድረግ ሌላው ተግባራችን ነው። ይህ ደግሞ በሰፊው ተቀባይነት ማግኘት የሚገባው የብሔራዊ ባህላችን አካል መሆን ያለበት እንደሆነ ማስገንዘብ እንወዳለን።
ወታደሩ የማን ነው?
ለሀገሩ ህይወቱን እስከመሰዋት የተሰለፈ ዜጋ ምንነትና ያገለገለበት ስርዓት የሚታዩባቸው ለየቅል መነጽሮች
ይህን ጥያቄ ያጫረ መድረክ ነው።
ምላችሁ አካላችሁ የጎደለ ህይወታችሁ ያለፈ ሜዳ ላይ የተበተናችሁ ልጆቻችሁ አንገታችሁን የደፉባችሁ በሙሉ እኔ እንደ አንድ ዜጋ ይቅርታ ጠይቃችኋለሁ። ላረጋችሁልን ሁሉ ግን አመሰግናለሁ።
ሰላም ብለናል። ጀነራል መርዳሳ
ጀነራል አሸናፊ ጀነራል መርዳሳ ነኝ። እንደምን አለ? ደህና ነው?
ደህና ነኝ ጌታዬ። ላይፈልግ የነበር ያው እንግዲህ በአጋጣሚ አልተገናኘንም። እንኳን አሁን ደሞ ድምጽን ሰማሁ ደስ ብሎኛል።
ግን ደስ ብሎኛል። እግዚአብሔር ያለበት ቀን እንገናኛለን።
አሜን።
ከዘንድሮ የዋሽንግተን ዲሲው የጀግኖች ቀን ተሸላሚዎችና ሸላሚዎቻቸው ጋር እንወያያለን።
የሰማችኋቸውም ሁለቱ የቀድሞ ከፍተኛ የጦር መኮንኖች ሜጀር ጀነራል መርዳሳ ሌሊሳ ከአዲስ አበባ፣
ብርጌዲየር ጀነራል አሸናፊ ገብረ ጻድቅ ከዚሁ ከስቱዲዮ፣
እንዲሁም ከአስተባባሪ ኮሚቴው አባላት አንዱ አቶ ብርሃን ወልደስላሴ እሳቸውም ከዚሁ ከስቱዲዮ ናቸው።
የቴዲ አፍሮ ጉዳይና የካናዳው ፓርላማ አባል አሌክስ ነዳል
ለፕሬዚዳንት ሙላቱ የተጻፈ ግልጽ ደብዳቤ
ተናይስተልን አድማጮች እንደምን አመሻችሁ።
ከሁድ መስከረም 14 2009 ዓ.ም ምረት ልዩ ልዩ ክንብሮች ጋር
የፕሮግራም አቀናባሪያችን ንጉሱ ታምሬን ይዘን የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን። አሁን የሰዓቱን የዓለም ዜና።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ሳየ ነኝ። የጀርመኗ መሪ አንገላ መርከል ዛሬ በተካሄደው ታሪካዊ በተባለ ፌደራል ምርጫ ለአራተኛ ጊዜ አሸንፈዋል። የምርጫው ዘመቻ ከሶስት ወራት በፊት ከተጀመረበት ጊዜ አንስቶ እንደሚያሸንፉ ተገምቶ ነበር። ይሁንና ገዢው ክርስቲያን ዲሞክራቲክ ፓርቲ ከተጠበቀው ያነሰ ድርሻ ነው ያገኘው። በድህረ የጀርመኑ ጦርነት ለአራተኛ ጊዜ ከተመረጡት ሶስት የጀርመን ቻንስለሮች መርከል አንዷ ሆኖ ማለት ነው። አሜሪካውያን አትሌቶች ጨዋታ ከመጀመሩ በፊት የሀገሪቱ ብሔራዊ መዝሙር ሲዘመር አንነሳም በማለታቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቃላት ጦርነት ከፍተውባቸዋል። ከስራቸው መባረር አለባቸው ከማለት አልፈው ደጋፊዎቻቸው ጨዋታቸውን ከማየት መቆጠብ አለባቸው ብለዋል። አብዛኞቹ ጥቁር አሜሪካውያን የሆኑት በብሔራዊ ፉትቦል ሊግ የሚጫወቱት አትሌቶች መዝሙሩ ሲዘመር አንነሳም ያሉት በሀገሪቱ አናሳን ህዝቦች ላይ ፍትሐዊ አያያዝ የለም በሚል እምነት ተቃውሟቸውን ለማሰማት ነው። ትራምፕ ታዲያ ለብዙ ቀናት ሲዘልፏቸው ሰንብተዋል። የብሔራዊ ፉትቦል ኮሚሽነር ሮጀር ጉዴል ታዲያ እንዲህ አይነት ከፋፋይ አነጋገር ለሊጉ አክብሮት አለመስጠትን ያሳያል ሲሉ ተቃውሟቸውን አሰምተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያ የውጭ ጉዳይ ሚኒስትር ለሰነዘሩት ስድብ የዛቻ ምላሽ ሰጥተዋል። የሰሜን ኮሪያ ውጭ ጉዳይ ሚኒስትር በተባበሩት መንግስታት ድርጅት የተናገሩትን አሁን ሰማ። የትንሹ ሮኬት ሰውዬን አባባል የሚያስተጋቡ ከሆነ በዚህ ዓለም አይኖሯትም ሲሉ ፕሬዚደንት ትራምፕ በትዊተር ምላሽ ሰጥተዋል። የሰሜን ኮሪያ ውጭ ጉዳይ ሚኒስትር ትላንት ቅዳሜ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ባደረጉበት ወቅት በትራምፕ ላይ የስድብ ጋጋታ አውርደዋል። የውጭ ጉዳይ ሚኒስትሩ ሪ ዮንግ ሆ ባለፈው ማክሰኞ የሰሜን ኮሪያውን መሪ ኪም ጆንግ ኡንን ሮኬትማን ማለት ሮኬቱ ሰውዬ ላሉት ምላሽ መስጠት ይኖርብኛል ብለዋል። በሚያዳብሩት የኒውክሌር መሳሪያ ምክንያት ያጥፍቶ ማጥፋት ተልእኮ ላይ ናቸው ሲሉም ትራምፕ ነቅፈዋል። አእምሯቸው የተዛባና በስልጣን ጥማት የተለከፉ ናቸው ካሉ በኋላ የሰሜን ኮሪያ ውጭ ጉዳይ ሚኒስትር ያጥፍቶ መጥፋት ተልእኮ ያላቸው እሳቸው ናቸው ሲሉ ለትራምፕ የዘለፋ ምላሽ ሰጥተዋል። በሚከፍቱት ያጥፍቶ መጥፋት ጥቃት ምክንያት የንጹሃን አሜሪካውያን ህይወት ቢጠፋ ተጠያቂ የሚሆኑት ትራምፕ ናቸው ብለዋል። ሰሜን ኮሪያ በዩናይትድ ስቴትስም ሆነ በአንድ ወዳጅ ሀገር ጥቃት ብትከፍት ሙሉ በሙሉ አጠፋታለሁ ሲሉ ትራምፕ ለዛቱት ነው የሰሜን ኮሪያ ውጭ ጉዳይ ሚኒስትር ምላሽ የሰጡት። አያይዞም ሪ በስምንት ወራቱ የስልጣን ጊዜያቸው ትራምፕ ዋይት ሀውስ ቤተ መንግስትን ጩኸት ወደ በዛበት ገበያ ለውጠውታል። አሁን ደግሞ የተባበሩት መንግስታት ድርጅትን ገንዘብ የበላይነት ወደሚይዝበት፣ ደም መፋሰስ ደግሞ ዕለታዊ ተግባር ወደሚሆንበት የወሮበሎች መድረክ ለመለወጥ ሞክረዋል ሲሉ ሰድበዋቸዋል። የትራምፕን የቢሊዮነርነት መሰረትን ለመነካካት መሆኑ ነው። ሰሜን ኮሪያ የኒውክሌር መሳሪያ ሙከራ በመታካሄድበት ቦታ አጠገብ ትላንት የተሰማው አነስተኛ ርዕደ ምድር በኒውክሌር ፍንዳታ ሳይሆን በተፈጥሮ በተከሰተ የመሬት ነውጥ ሳይሆን እንዳልቀረ አጎራባች ሀገሮች ተቆመዋል። የደቡብ ኮሪያ የአየር ትንበያ አገልግሎት ቃል አቀባይ የኒውክሌር ፍንዳታ ቢሆን ኖሮ ምልክት ይታይ ነበር ግን አልታየም ብለዋል። የቻይና ርዕደ ምድር አስተዳደር በበኩሉ በ3.4 የተለካ ርዕደ ምድር መሆኑን ገልጾ የኒውክሌር ፍንዳታ አይደለም ብለዋል። የዩናይትድ ስቴትስ የጂኦሎጂ ማለት የመሬት ጥናት ግን የጥናቱ የመሬት ነውጥ ሰው ሰራሽ ይሁን የተፈጥሮ መሆኑን ለማረጋገጥ እንዳልቻለ ገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ከአዲስ አመት ሰላምታ ጋር የተላከች ቤተኛችን ያደረሰናት የአዲሱ አመት መጀመሪያ ራዲዮ መጽሔት ግጥማችን።
ሰላም አዲሱና አላ ሲሉ ይንደረደራሉ።
እንዲሁም የአሜሪካ ድምፅ ራዲዮ ታዳሚዎች እንኳን ለአዲሱ 2010 ዓመተ ምህረት የመጀመሪያዋ የራዲዮ መጽሔት ዝግጅት በሰላም አደረሳችሁ።
ከራዲዮ መጽሔት ታዳሚዎች ጋር አብረን እንቆመኩም ዘንድ ለአዲሱ ዓመት መባቻ የቋጠርኳትን እንቅሽ የሆነች ግጥም እንሆ።
አዲሱና ሉላ መሪውን ያዙት እንጂ ታዲያ የራዲዮ መጽሔት ዝግጅት የሁላችንም ነች።
ይቺኛዋ ነጥባቸው ለአድማጮች ያለዋት ናት። ታዲያ ለሁሉም ትክክል ብለዋል። የራዲዮ መጽሔት ዝግጅት ይልቁንም የእናንተ የአድማጮቻችን ነው። ደንበኛችን በመልእክታቸው ይቀጥላሉ።
ሁላችንም አብረን ተሳፍረን አብረን አኮብኩበን አብረን ባየር ላይ በመወንጨፍ አብረን ያሰብንበት ቦታ የምንደርስባት የሐሳብ ጥያራ
በአዲስ ዓመት አብሮነት፣ ፍቅር፣ ወንድማማችነትና አንድነትን በሚፈነጥቁ ዝግጅቶች እንቁጣጣሽ እንደምትሉን ተስፋ አለኝ።
በበኩሌ እንቁጣጣሽ ብያቸዋለሁ። አክባሪያችሁ የራዲዮ መጽሔት ቤተኛ አስራዳው ከፈረንሳይ የኢሜል መልእክታቸውን ቋጩ።
ለአዲስ ዓመት የቤተኝነት ሰላምታቸውም ላደረሱን ምርጥ ግጥምም እናመሰግናለን።
እናም የሳምንቷን ምርጥ ግጥም ወደምናሰማበት የድምፅ መስኮት አገኘውሽ መስሎኝ በየጫካ በየጥሻው የተደበቅሽ ስንከራተት በያለበት ፈልግሽ እየባዘንኩ አቀብ ቁልቁል ድንጋይ ቋጠኝ ስፈነቅል ሙጃ ሳሩን ሳጭድ ስነቅል ቁጥቋጣውን ስጎለጉል እሾህ ቆንጥር ስመነጥር አፈር ስጭር ድብ ስቆፍር መኝታ ቤት ሳሎን ጓዳ ስበረብር ከደሜ ጋር ተቀላቅለሽ በልቤ ውስጥ አገኘውሽ
ይሆን ብዬ ድንገት እግዜር አስመልክቶሽ ምናኔውን አስመርጦሽ እርግፍ አርገሽ ስጋ ከንቱን ይሁን ብለሽ ጦም ጠሎቱን አንተ ዋሻ ቤቴ ብለሽ ዓለም በቃኝ ብለሽ መነሽ
ኪሪያ ላይሶ ኪሪያ ላይሶ አድነነ ከማቱ ሰውረነ ከድንገቱ መሐረነ ስጋ ወነፍስ በጸሎቱ
ብለሽ እንደው ግራ ገብቶኝ በየቦታው ስሻሽ ስቃኝ በደሜ ውስጥ ተቀላቅለሽ በልቤ ውስጥ አገኘሁሽ
ጭንቅ ቢለኝ ተፍተሽ እንደው ሀገር ጥለሽ ተደበቅሽ ከኔ ርቀሽ ስፈልግሽ በያለበት ሀገር ላገር ስንከራተት በከተማ በገጠሩ በያለበት በሰፈሩ ቆላ ደጋ ወይና ደጋ ሳላሰልስ ክረምት በጋ በዋልኩበት ባደርኩበት ስቁነጠነጥ ተጨነቄ ተጠብቤ ስንቆራጠት አገኘሁሽ በልቤ ውስጥ ተደብቀሽ ባከላቴ ስትላወሽ ከደሜ ጋር ተቀላቅለሽ
በልጅነት ስንጫወት ድብብቆሽ ገና አልነጋም ቆይ እያልኩሽ ስውር ቦታ ተደብቀሽ በየቦታው ስፈልግሽ አረፍ እንዳልኩ ድክም ብሎኝ ባለሁበት አሸልቦኝ ተኳኩለሽ ተጋጊጠሽ ከበፊቱ በእጅጉ አምረሽ በልቤ ውስጥ አገኘሁሽ ከደሜ ጋር ተቀላቅለሽ አቀብ ቁልቁል ስትላወሽ
አው አገኘሁሽ በልቤ ውስጥ ተሞሽረሽ ባከላቴ ዙፋን ሰርተሽ
መስከረም 1 ቀን 2010 ዓመተ ምህረት ለደራሲ ሐዲስ ዓለማየሁ ለተዋናይ ወጋየሁ ንጋቱ ለድምጻዊ ቴድሮስ ካሳሁን ወይም ቴዲ አፍሮ ማስታወሻ ትሁንልኝ ይላሉ አስራደው በድጋሚ እናመስግን እግዚአብሔር ይስጥልኝ። ባህሌን ባህሌን አቦነሻድ ነው እናመሰግናለን።
ድንቅ ሙዚቃ። ወታደሩ የማን ነው?
ለሀገሩ ህይወቱን እስከ መሰዋት የተሰለፈ ዜጋ ማንነትና ያገለገለበት ስርዓት የሚታዩባቸው የለየ ቅልም ነጽሮች።
ይህን ጥያቄ ያጫረ መድረክ ነው
የጀግኖች ቀን።
በመቀጠል የአምሳልቃ ገረመው ኃይለ ማርያም ካናሽ ወንድም ገነሜ ኃይለ ማርያም ወደ መድረኩ ወደራች
ዛ ሁሉ የጦርነት ሳተርፈው በህይወት የሚገኙትን በህይወት ይያሉ አለ አረሳናቹ እንኮራባቸዋለን ብለን መመስከር ስማቸውንና ታሪካቸውን ከፍ ከፍ ማድረግ ሌላው ተግባራችን ነው። ይህ ደግሞ በሰፊው ተቀባይነት ማግኘት የሚገባው የብሔራዊ ባህላችን አካል መሆን ያለበት እንደሆነ ማስገንዘብ እንወዳለን። በዚህ ምሽት በመናከብረው የኢትዮጵያ ጀግኖች ክብረ በዓል ላይ ተሸላሚ እንግዶቻችን ለኢትዮጵያ ብሔራዊ አንድነትና ነጻነት ከፍተኛ ጀግንነትን ካስመዘገቡ በብዙ ሺ ከሚቆጠሩ ኢትዮጵያ ጀግኖች ማዕከል ሲሆኑ እነሱም አንደኛ ሜጀር ጀነራል መስፍን ገብረቃል፣ ሁለተኛ ሜጀር ጀነራል መርዳሳ ለሊሳ፣ ሶስተኛ ብርጋዴር ጀነራል አሸናፊ ገብረጻድቅ፣ አራተኛ ኮሎኔል ፍራኑ ነፍ፣ አምስተኛ ኮሎኔል ካሳ ገብረማርያም በህይወት ያሌሉ፣ ስድስተኛ 50 አለቃ ገረመው ኃይለ ማርያም በህይወት ያሌሉ፣ ሰባተኛ በምጽዋው ጦርነት ለተሰዉ መላው የቀድሞ ኢትዮጵያ ባህር ኃይል አባላት መሆናቸው ስለዚህ ከፍተኛ ደስታ ይሰማኛል።
አዲስ አመት ዋዜማ ዋሽንግተን ዲሲ ውስጥ የተካሄደ የምስጋና ስነ ስርዓት ነው።
አሁን ቀደም ብለን በመግቢያችን እንዳስተዋወቅ ነው ከዘንድሮ የጀግኖች ቀን ተሸላሚዎችና ከሸላሚዎቻቸው ወይም ከአክባሪዎቻቸው ጋር እንወያያለን።
ቀደም ሲል አድማጮች እንደገለጽ ነው አሉላ፣ ይሄ ዝግጅት እኔም አንተም የተገኘንበት ነው። የቀድሞ የጦር መኮንኖች ናቸው።
ሜጀር ጀነራል መርዳሳ ሌሊሳ የኢትዮጵያዊነት ትውስታ የሚል ወደ 470 ገጽ ያለው መጽሐፍ ባለፈው ነሐሴ 2008 አሳትመው አውጥተዋል። አንዱ ተሸላሚ ወይም ተከባሪ እርሳቸው ነበሩ። ይሰሙናል ጀነራል?
በጣም ደህና ነኝ፣ እግዚአብሔር ይመስገን። ይሁን እናንተ እንደነ
እንኳን ደስ ያለው። ሌሎቹን እንግዶች እናስተዋውቀው።
እሺ፣ ይቀበላሉ። እንኳን አብሮ ደስ አለን።
ብርጋዴር ጀነራል አሸናፊ ገብረ ጻድቅ ሌላው ዘንድሮ ተሸላሚ ናቸው። ጀነራል አሸናፊ እርሶም እንኳን ደስ ያለዎት።
አመሰግናለሁ በጣም።
ሌላ እንግዳችን አዲሱ የዚህ ፕሮግራም አስተባባሪ ለሀገራቸው ህይወታቸውን የሰው ወይም የተለየ ጀግንነት ተግባር የፈጸሙ የኢትዮጵያ ጀግኖች በሚል የጀግኖች ቀን ሰይመው በሚንቀሳቀሱት ማህበር ውስጥ ቀዳሚውን የአስተባባሪነት ስራ ያዙ አቶ ብርሃኑ ወልደስላሴ ናቸው። እንኳን ደህና መጡ። እርሶም
እንኳን ደህና ቆያችሁ።
ጀነራል መርዳሳ መስመር ላይ ናቸው፣ ተዋውቃችኋል ሁለታችሁም።
ሰላም ብለናል። ጀነራል መርዳሳ።
ጀነራል አሸናፊ። ጀነራል መርዳሳ ነኝ። እንደምን አለ? ደህና ነው ወይ?
ደህና ነኝ ጌታዬ። ላይ ፈልጌ ነበር፣ ያው እንግዲህ በአጋጣሚ አልተገናኘንም። እንኳን አሁን ደግሞ ድምፅህን ሰማሁ፣ ደስ ብሎኛል።
እሺ፣ እኔም ደስ ብሎኛል። እግዚአብሔር ያለበት ቀን እንገናኛለን።
አሜን።
ሰላም ጌታዬ፣ እንደምን አሉ? ብርሃኑ ነኝ።
ሰላም ስትልነቱ ብርሃኑ እንድታደርግ እኔም ሰላም እላለሁ። እንደምን አሉ?
መልካም። እንግዲህ አዲሱ ለሀገራቸው ረጅም ዘመን አገልግሎት ያደረጉ የጦር መኮንኖችን ነው ያቀረብ ነው። የዚያን እውቅና ሰጪ ወይም የአክብሮት ስነ ስርዓቱን ያካሄደው ቡድን የጀግኖች ቀን በሚል ቀደም ብለን የጠቆምነው ይህን ስርዓት የሚያካሄደው ቡድን ነው እና እስኪ ባጭሩ ፈጥነን ወደ ጀነራል መርዳሳ እንድንሄድ እንዴት ለዚህ ሽልማት እንዳበቃቸዋቸው ባጭሩ ይግለጹ አቶ ብርሃኑ።
ጥሩ ነው። እንግዲህ የጀግኖች ቀን ለሶስት ተከታታይ አመታት አዘጋጅተን ነበር፣ ከ2008 እስከ 2010 በአጋጣሚ ለተወሰነ ጊዜ ተቋርጦ ነበር። አሁን ደግሞ ችግሮቹን ሁሉ አስወግደን መስከረም 8 2010 አድርገን ነበር እና የጀመርነው ስድስት የአገር ባለውለታ መኮንኖችን የበታች ሹሞችን አካተን ነበረ። በተጨማሪ የኔቪን በአጠቃላይ የኔቪ ሰራዊት ለሀገራቸው መስዋዕትነት የከፈሉት እና ያከበር ነው። በስም ለመጥቀስ ያህል የመጀመሪያው ሜጀር ጀነራል መስፍን ገብረቃልን፣ ሜጀር ጀነራል መርዳሳ ለሊሳን፣ ብርጋዴር ጀነራል አሸናፊ ገብረጻድቅን፣ ኮሎኔል ካሳ ገብረ ማርያም በህይወት የሌሉ በናቅፋ የተሰዉ፣ ኮሎኔል ብርሃኑ ውብነህ የርሀይል በምስራቁ ጦርነት ትልቅ ስራ የሰሩ፣ 50 አለቃ ገረመው ሀብተ ማርያምን በናቅፋ የተሰዋ እና የመጨረሻ ኢትዮጵያ የቀድሞ ባህር ኃይል በምጽዋው ጦርነት ህይወታቸውን መስዋዕት ያደረጉት ለሀገራቸው አንድነት እና እነሱን ጠቅላላ ነበር ያከበር ነው።
ጀነራል ይሰሙናል። እርስዎም እንግዲህ አንዱ ተከባሪ ተሸላሚ ነበሩና እርስዎ የተሰማዎትን ስሜት አብረው ይገልጹልናል። አዲስ ስለጻፉት መጽሐፍም ጥቂት እናወራለን። የኢትዮጵያዊነት ትውስታ ብለው እዚህ እንዳሉ በስልክ አግኝተነውት ነበር። በባሉ ላይ ልገኙ አልቻሉት በቤተሰብ እክል ምክንያት ወደ አዲስ አበባ ቶሎ በመሄደው ነው። የሄዱበት ጉዳይ ሰላም ሆነ ወይ? ስለሽልማቱስ ምን ይስማውታል?
ቤተሰብ በተከፈተው ጉዳይ ለህይወቷ ደህና ነች። አንስካሪ ስትኛ ለመሆኗ የበሽታው ጠባይ ነው ቶሎ ብሎ የሚወገድ አይደለም። ይሄ እንዳለ ሆኖ እናንተ ስለ ሀገራችን ለኢትዮጵያ ብላችሁ እኛን አስባችሁ በማድረጋችሁ እግዚአብሔር ሁለታውን ይቀበልላችሁ። በእኔ በኩል ደስ ብሎኛል። በግለሰብ ደረጃ በከፍተኛ ደስ ብሎኛል። እርግጥ በህይወት እኛ በምሳሌነት የሚሸለም እንጂ ይህ ሽልማት በህይወት እንደሌሉት ለጠቅላላው ሰራዊታችን ለሀገራችን መስዋዕትነት የከፈሉትን ሰዎች ሁሉ የሚወክል ይመስለኛል እና በዚህ አይነት አንጻፊያ በጣም ደስ ይለኛል።
እርስዎም በመጽሐፎ እነዚህም ባለውለታ ኢትዮጵያውያን ከተራ ወታደር እስከ ከፍተኛ ማዕረግ ያሉትን እያስታወሱ ጥሩ መጽሐፍ አብቅተዋል። የኢትዮጵያዊነት ትውስታ በሚለው ያንን በተመለከተ እንግዲህ አሉላ በሌላ ጊዜ እያለን አሁን ግን በሽልማቱ ዙሪያ የተሰማቸውን ይገልጡልን ነው። ምናልባት
ጥያቄ ነው እንደው ቅብብሉ እንዲኖር ያህል አዚህ አጠገባችን ብርጋዴር ጀነራል አሸናፊ ገብረ ጻድቅ አሉ። ቀደም ብለን ተቀመናል። ብርጋዴር ጀነራል አሸናፊ እንኳን ደስ ያሉት በድጋሚ። እንብዛም ያልተለመደ ነው ማለት ይቻላል። የተወሰኑ ኢትዮጵያዊ ድርጅቶች አሉ ለህብረተሰብ ለሀገራቸው የላቀ አስተዋጽኦ ያደረጉ ኢትዮጵያውያንን የሚያከብሩበት የሚሸልሙበት። ለናቶ ብርሃኑ 3 አመት በተከታታይ ያድርገው ተቋርጦ ድጋሚ ያድርገዋል። ያንሐል ብዙ የተለመደ ነው ማለት ያስቸግራልና ለሀገራቸው ያደረጋችሁት ከዚህ ጊዜ በኋላ አስተዋጽኦአችሁ እናንተን ጠርተው ሲያከብሯችሁ ምን ተሰማዎት? እንዴት ተቀበሉት?
አመሰግናለሁ። በርግጥ ለሀገራችን ለሽልማትን በቃለን ብለን ሳይሆን መቼም ወታደረን የሚያዘጋጀው በተለያየ ሁኔታ በተለያየ ታሪክ ወቅት የሚመጣውን ማንኛውም ለመቋቋም መከላከያ ኃይል ነው፣ ጠላትን እንዲከላከል ነው። በዛ ውስጥ ሁላችንም ተሰልፈን ይህንን አገልግሎት ሰጥተናል። በመስራቁም ሆነ በሰሜኑም ጦርነት እንግዲህ ወታደራዊ አገልግሎት ያገለገልነው ሰዎች ብዙ መስዋዕትነት ተከፍሏል። ብዙ ደግሞ በህይወት የሌሉ ጓደኞቻችን አሉ። እኛ ቀደም ጀነራል መርዳሳ እንደተናገሩት በህይወት ሆነን ይህን ነገር በማየታችን እኔ በግል በጣም ደስ ብሎኛል። ሌሎችም ጓደኞቼ እንግዲህ እኔን ሲያዩ ሰዎች ከሱ ጋር ሰርተዋል ብለው ያስታውሷቸዋል። እናልባትም ይሄ የሽልማት ኮሚቴ እነኚህን ደግሞ ያልታሰቡ ሰዎች እድል ሰጥተው በህይወት ቢኖሩም ባይኖሩም እንግዲህ እንደሚያስተውሷቸው ተስፋ አደርጋለሁ። ስራው በርግጥ የተሰራው ለሀገራችን ስለሆነ ያለፉትም ህይወታቸው የተሰዋው እንዲሁ ካንቶ አይደለም። የሀገራችንን ቅርጽ ባለበት ሁኔታ ጠብቀን ነው ነገር የተለወጠው።
አንዳንድ ለውይይት የሚጋብዙ ነጥቦች አሉ። በተለይ አሁን ስርዓት ከተቀየረ በኋላ በዚያን ዘመን የነበሩ ውጊያዎች መልካቸው የተለያየም ቢሆን በዚህ ክብርም ለውቅና የበቁ ከወራሪ ኃይል ጋር የተደረገ ውጊያ ውስጥ ከሶማሌ ጦር ጋር የነበረው ውስጥ የተሳተፉም አሉ። ሌላው ደግሞ በሰሜኑ የኢትዮጵያ ክፍል የርስ በርስ ጦርነትም ስለነበረ በሌላ ጎራ ተሰልፎ የሚዋጉት ዛሬ ወደ ኃይል የመጡት ወገኖች ኢትዮጵያውያንም ስለነበሩ ምናልባት ኤርትራ የምትባል ሌላ ሀገር ትፈጠር እንጂ ዛሬ አንድ ክፍለ ግዛ ነበረች ነችና፣ እስኪ በዛ መድረክ ላይ በተነሳው መንፈስ ጀነራል መርዳሳ የተከታተሉ መሆኑን እርግጠኛ አይደለሁም፣ እርስዎ ቢጀምሩልን። ወታደሩንና ስርዓትን የሚለይ መንፈስ በዛ ስነ ስርዓት ሙሉ ስነ ስርዓቱ መባል ይቻላል ተነስቶ ነበረ። እንዴት ይመለከቱታል? እናንተ በወታደራዊ ደርግ ስርዓት ውስጥ በወታደራዊ መሪነት አገልግላችኋል። ስርዓቱና አገሩን አንድ ላይ የማየቱን ሁኔታ እንዴት መለየት እንዳለበት ምን ማለት እንደሆነ በመድረኩ ተገልጿል። ሳይድ ቢሰጡ።
በጣም ጥሩ ጥያቄ ነው። ወታደር የአንድ ፓርቲ ወይንም የአንድ አመራር ላይ ያለ አካል የሱ ንብረት አይደለም። ወታደር የሀገር ንብረት ነው። ያ ማለት ምንድን ነው? ለረጅም ጊዜ ትሬኒንግ ተሰጥቶ ልምድ አካብቶ አገሩን እንዲከላከል የሚመሰረት ነው። በዓለም ዙሪያም ወታደር የሚያገለግለው ህገ መንግስቱን ነው። ህገ መንግስት ስንል በእኛ ሀገር እንደሚለዋወጠው ሳይሆን በእውነት ከሀገሩ ጋር የተያያዘ ተደርጎ የተቀረጸ ህገ መንግስት ማለት ነው። ወታደርም ደግሞ አሁን እኔ በደርግ ውስጥ ሰርቻለሁ፣ በንጉሱ ጊዜ ሰርቻለሁ። የደርግ ወታደር ተብሎ ልክ ምንም እንዳልሰራን ሜዳ ላይ መጣሉ ይሄ ትክክል አይደለም። ማንኛውም ወታደር የሰራው ለሀገሩ ስለሆነ በዛው ባገለገለው ሁኔታ ተከብሮ በሀገሩ ሊኖር ይገባዋል እንጂ ስርዓት በተለወጠ ቁጥር ወታደር ደግሞ በዛው አብሮ የሚባረር ወይንም የሚጠፋ መሆን የለበትም። ይሄንን ነው የማየው። ወታደር ከስርዓት ጋር ግንኙነት ሊኖረው አይገባም፣ ከሀገሩ ጋር ነው። የኢትዮጵያ ወታደር እንጂ የደርግ ወይ ወያኔ እንደዚህ መባል የለበትም። መባል ያለበት የኢትዮጵያ ወታደር ነው። ስርዓት ይለወጣል፣ ወታደሩ ግን እዛ ይኖራል። ልምዱንም ለሚቀጥለው ያስተላለፈ የሚሄድበት ሁኔታ ነው ያለው።
በቀዳማዊ ኃይለ ሥላሴ ዘመነ መንግስት ታገለግሉ የነበራችሁ የጦር ሠራዊቱ አባላት በቀጠለው ሥርዓት ውስጥ የመስራት ዕድል ኖሯቸዋል አብዛኞቻችሁ። በሌላውም ዓለም እንደሚታወቀው በአንድ ሥርዓት ያገለገለ ሥርዓቱ ሲቀየር ወይ በምርጫ ሌላ ዲሞክራሲያዊ ሀገሮች ይበልጡን ከኃይል ጋራ ከትግል ጋራ ከጦርነት ጋራ ያልተያያዘ የስልጣን ሽግግር በሚኖርበት ሀገር የቀደም እንደገለጹት ያን ሁኔታ ነው ምናየውና ያ ልዩነት የቱን ያህል ዛሬ ተቀባይነት አለው?
ዛሬ ምናየው ያው የአንድ ጎሳ ልበለው የአንድ ጎሳ ወታደርና ወይንም ለሱ የሚያገለግል አይነት አድርጎ የተቀረጸ ነው። የሀገር ስሜቱም በእውነት በእኛ ጊዜ እንደነበረው ያለ አይመስለኝም። ይሄ ትልቅ ልዩነት አለው። ይሄ ትልቅ ልዩነት እንግዲህ በእውነት ሊወገድ የሚገባው ነው። ለሀገሩ ራሱን የሰጠ ወታደር እንጂ ለቡድን የሚሰጥ መሆን የለበትም። እና ፖለቲካ ሌላ ነው፣ ወታደር ሌላ ነው። እና እነኚህ ነገሮች በግልጽ መለየት አለባቸው። እና ይሄ ሁኔታ ነው ለሀገርም የሚጠቅመው። ግን ከፖለቲካ ጋር ወታደሩ ወዲያ የሚሄድ ከሆነ የሀገሩም ጥበቃ ትክክል አይመጣም። ልምዱም ማን ለማን ያስተላልፋል? ለኢትዮጵያ ከሆነ ግን እኔ ያለኝን ልምድ ለሚቀጥለው ሰው ያስተላልፍኩ ጊዜ ሲደርስ ወጣለሁኝ። እንደዛ ነው የሚሆነው። ስለዚህ የወታደር ልምድ ቀላልም አይደለም። ብዙ ኮስት እና ህይወት ተከፍሎበት የተደረሰበት ነውና ይህ ከቡድን ጋር መሄድ ያለበት አይደለም። ለሀገር ነው ወታደር ማለት የኢትዮጵያ ወታደር። በቃ እኔም እስከዛ የነበርኩት እንደዛ ነው እንጂ የጃንሆይም ወታደር አልነበርኩም፣ የደርግም አልነበርኩም። አሁን ከዚህኛው ጋርም ግንኙነት የለኝም። ያው እንደሚያውቁ
ወታደር ነበርኩ። በጣም ደስ የሚል ምሽት ነበር አቶ ብርሃኑ ያዘጋጃችሁት። በምሽቱ አሉላ አብረን ነበር። ተደዛ ሆነን እናንተ እንደውም ሌላ ሰው እንደባለቃለን ብለን ነበር እዚህ ቃለ መጠይቅ ላይ። ይሄ የሽልማት ስነ ስርዓት በየአመቱ ከተካሄደ በኋላ ለተወሰኑ አመታት ተቋርጦ ነበር። አንተ በሰጠኸው ገለጣ መሰረት ኮሚቴ ውስጥ ያላችሁ ሰዎች ተነጋግራችሁ አስባችሁበት እንደገና ተጀመረ። ለመጀመሩ ደግሞ እንደናንተ በጣም አብሮ የሚተጋው የኪነ ጥበብ ባለሙያው ታማኝ በየነ ነበርና ይሄ ሲነሳ እንዲህ አይነት የኢትዮጵያ ባለውለታዎች ውጪ ወጥተው እፎይ ብሎ በመቀመጫቸው ተከብረው በመጦሪያቸው ነው ይሄ ያጋጠመው። ግን እናንተ በጣም ልትመሰገኑ ይገባል። ለመምረጥ ችግር አይገጥማችሁም? አንዳንዴ መቼም የሁሉ አገልግሎት አንድ አይደለምና ምን ምን ችግር ይገጥማችሁ ነበር? እንዴት ተወጣችሁት?
አዎ ትክክል ነው፣ ለመምረጥ ችግር አለ። የመምረጡ ሂደት ላይም ትክክለኛ ነው ማድረግ በቅተናል። ግን እነከሌ ያሉ እነከሌ የሚለው ጥያቄ ያስከትላል። ግን እንድን አለ ከሱ መለስ ያለ ጀግና ደግሞ አካባቢያችን ላይ ካለ ለጅምሩ ይሄን እናደርግ። ከዚህ በፊት ግን እንዳደረግነው ጥሩ ጥንካሬን በነበረበት ሰዓት ከኢትዮጵያ እነ ጀነራል ጃጋማ ኬሎን፣ ጀነራል ካሳይ ጨመዳን፣ ጀነራል ተስፋዬን አምጥተን አክብረናል። በአሁኑ ግን ያቅምም አንዳንድ ሁኔታዎችም እንደገና ጅምር ነው ማለት ይቻላል። ለተወሰነ ጊዜ አቋርጠን ስለነበርና የአመራረጥ ሂደቱ ያንን ይመለከታል። አንድ ሁለተኛ ደግሞ ምንድነው ቅድም ጀነራል ደዳሳ የተናገሩት ጥሩ አባባል አለ። አንድን ጀግና ስናከብር ወይም አንድን ጀግና አምጥተን እውቅና ስንሰጥ በዛ ውስጥ ሌሎችን ማየት ይቻላል። ተመሳሳይ መስዋዕትነት ነው የከፈሉትና ሁሉንም ማዳረስ አስቸጋሪ ቢሆንም ጊዜ ካለ ደግሞ የተወሰኑትን ማድረግ እንችላለን። እነኚህ የምንሸልማቸው ጀግኖች ከነኛ ከማንኛውም በላይ ዋናዎቹ ናቸው ብቻ ሳይሆን ከዋናዎቹ አንደኞቹ ናቸው ለማለት ነው። በዛ ጊዜ በዛ ወቅት ኢትዮጵያን ካዳኑት ውስጥ እነኚህም አንደኛዎቹ ነበር፣ ከቁንጮዎቹ አንደኛዎቹ ናቸው ለማለት ነው። በዛ ሁኔታ ነው የምናካሄደው።
አዲሱ ይሄ እንደውም ሌላ የሚለጥቅ ጥያቄ እንድናነሳ ይጋብዛል። እነኚህን ቀደም ብላችሁ ለእውቅና ያበቃችኋቸውን ሰዎች ስንመለከት በተለይ በመኮንኖቹ በከፍተኛ ማዕረግ በከፍተኛ ኃላፊነት ሲሰሩ የነበሩት በስራቸው ያሉ ወታደሮቻቸውንም ይወክላሉ ማለት ይቻላል። የወታደራዊ አሰላለፍና ስርዓትን በወጉ አላውቅም፣ ግን እንደምረዳው በጦር አዛዥነታቸው ብዙ ሺህ ተከታዮች ያሏቸው ናቸውና ያን ከግምት ሊያስገባ ይችላል። የማረከኝ ከዚህ ቀደም አሁንም የተመለከትኩት አንድ ነጥብ ላንሳ አያይዤ፣ ከዚህ ቀደም ከታዋቂዎቹ ታላላቅ ጀነራሎች ጋራ አሊ በርኪ የሚባሉ ተራ ወታደር ፈልጋችሁ ባይመጡም ለዚያ ክብርና እውቅና እንዲበቁ ያደረጋችሁትን አስታውሳለሁ። አሁንም በህይወት የሌሉ 50 አለቃ ገረመው ኃይለ ማርያም የበታች መኮንን ለእውቅና አብቅታችኋል። ከፍተኛ ቁጥር ያለው ሰራዊት ውስጥ ብዙ ተጋድሎ ምናልባትም ብዙ የጦር አውድማዎች የተሳተፉ ነገር ግን አንድ የሽልማት ድርጅት ከሚያደርገው አንጻር ውሱንነቱ የተረዳችሁ ይመስላል። ከዛ አንጻር የበታች መኮንኖችንም በዚህ ውስጥ እንዲታወቁ ተራ ወታደሮችንም በስራቸው እንዲከበሩ ማሰቡ Bang 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 b
እንደው አንድ ጥያቄ ጀነራል አድማጭ መቼም ምን ሰርተው ነው እኙን ሰው ሽልማቸው መባሉ አይቀርም እርሶም ደግሞ አንድ ሰው መጥቶ ይሄ ሽልማት ይሄ ክብር ይገኛል ብለው ያምናሉ ተብሎ ሊጠይቁ ይችላሉ እና ተብራኑ እርግጠኛ መስፈርቱን አሟልተው ዝርዝር አቅርበው እዛም ቀን ተነቦኛ አይተናል ለአድማጭ ግን እንደው ጎላ ጎላ ያሉ የጦር ሜዳ ግዳጅ የፈጸሙባቸውን በዚህ ቦታ እንዲያደረግን ዋና ዋና ሊያነሱልን ይችላሉ
አላበቃም የቀደሙትም ሌሎች ጥያቄዎችን ይዘን ብዙም ድምጻቸው አልተሰማውን ጀነራል መርዳሳ ለሊሳን ጨምረን በሌላ ፕሮግራም እንመለሳለን ለአሁኑ ግን እንግዶቻችን እናመስግን እግዚአብሔር ይስጥልን አዲሱ ከማር እስከ ጧፍን
አይተዋል በደም መጽሐፉን እንደማነብ ያህል በዛ ስሜት ነው ያየሁት ቪዲዮውን ድሮ ያነበብኩትን ሁሉ እስከሚያስታውሰኝ
ትክክል ብለሃል የታሪኩን ያህል የመጽሐፉን ውበት ያህል የብዙዎችን ትውስታ በዛ ትረካ ውስጥ ያቆየውን ያህል የሚያነጋግር ይመስለኛል ወደኋላ ላይ እንግዲህ ድል ይኖረናል ዘፈኑን እንዳልነው አድማጮች ቆየት ብለን እንመለስበታለን
የቴዲ አፍሮ ጉዳይና የካናዳው ፓርላማ አባል አሌክስ ነዳል
ለመሆኑ አዲሱ የካናዳውን የፓርላማ አባል አሌክስ ነዳልንና የኢትዮጵያውን ፕሬዝዳንት ሙላቱ ተሾመን ምን አገናኛቸው
እንጃ ቴዲ አፍሮ
አሁን ቀደም ብለን እንዳስተዋወቅነው አድማጮች መንደርደሪያችን በካናዳው የፓርላማ አባል አሌክስ ነዳል ለኢትዮጵያው ፕሬዝዳንት ሙላቱ ተሾመ የተጻፈ ግልጽ ደብዳቤ አንዱ የምሽቱ ትኩረታችን ነው።
ድርጊቱ ከተፈጸመ ቀናት ቢያስቆጥርም አሁንም እያነጋገረ ነው። ከጉዳዩ ጋር የሚዛመዱ ሌሎች አዝማሚያዎችን ጨማምሮም የዋሽንግተን ፖስት ጋዜጣ ሰሞኑን በሰፊው ለመዳሰስ የበቃ ርዕስ ነው።
የንግግር ነጻነት በማንም የማይቸር በማንም የማይደፈር ሰብአዊ መብት ነው ሲሉ ይንደረደራሉ። የኢትዮጵያ መንግስት የቴዲ አፍሮን የሙዚቃ ኮንሰርት መሰረዙን ተንተርሶ ሰሞኑን ለኢትዮጵያው ፕሬዝዳንት ሙላቱ ተሾመ ግልጽ ደብዳቤ ጻፉት ቀደም ብለን የተቀሰናቸው የካናዳው የፓርላማ አባል ለአሜሪካ ድምጽ በሰጡት አስተያየታቸው
ለአዲስ አመት መግቢያ አዲስ አበባ ሊካሄድ ታቅዶ የነበረውን የድምጻዊ ቴዲ አፍሮን የሙዚቃ አልበም ምረቃ በባለ ስልጣናት መሰረዝ ዜና አስመልክቶ ደብዳቤውን የጻፉት የካናዳው ፓርላማ አባል የመንግስቱ ርምጃ የዜጎችን መሰረታዊ የሰብአዊ መብት የሚጋፋ በመሆኑ መቀልበስ አለበት ነው የሚሉት።
አገራቸው ለኢትዮጵያ የምትሰጠውን እርዳታም በርግጥ ለተጎጂው የሚደርስ መሆኑን ለማረጋገጥ የሚፈልጉ መሆናቸውን ጨምረው ገልጠዋል። እኚሁ የፓርላማ አባል
አሉ አንተ ነህ ያናገርካቸውና ወደ ውይይታቸው ግቡ።
ዓለም ለኢትዮጵያዊ የሙዚቃ ኮከብ ያድናቆት ፍቅር ቢቸረውም የገዛ አገሩ መንግስት ግን ግድ የለውም ይላል በመግቢያው የተጠቀሰው የዋሽንግተን ፖስት ጋዜጣ ባለም አቀፍ አምዱ ያስነበበው ጽሑፍ ርዕስ በግርድፉ ወደ አማርኛ ሲመለስ የቴሊ ጉዳይ የዋሽንግተን ፖስትን ብቻ ሳይሆን በአዲሱ ዓመት ዋዜማ ሰሞን ሊካሄድ ታስቦ የተሰረዘው ዝግጅቱ የሌሎችንም ቀልብ እንደሳበ ነው። ሚስተር አሌክስ ነዳል ለፕሬዝዳንት ሙላቱ ተሾመ በጻፉት በዚህ ግልጽ ደብዳቤያቸው ሙዚቃና ሌሎች የኪነ ጥበብ ስራዎች የአገርን አያያዝና ሁኔታ ሁነኛ ማሳያዎች ናቸው ይላሉ። በቅርቡም የድምጻዊ ቴዲ አፍሮ የአልበም ምረቃ የሙዚቃ ትርኢት መሰረዙ የዚህ ችግር ነጸብራቅ ነው ይላሉ ስለ ደብዳቤያቸው ዓላማ ሲያስረዱ።
The purpose of my letter was to raise concern with the cancellation of shows by Teddy Afro and also to raise concern with the human rights infraction.
የደብዳቤ ዋና ዓላማ የቴዲ አፍሮ የሙዚቃ ስነ ስርዓት መሰረዝና እንዲሁም ባለፉት ቅርብ ዓመታት በኢትዮጵያ የሚታየው የሰብአዊ መብት ጥሰት እንዳሳሰበን ለመግለጽ ነው።
እነኚህን መብቶችና ርዕሰ ጉዳዮች አስመልክቶ በአገራቸው ፓርላማም ሆነ በዓለም አቀፍ መገናኛ ብዙሃን በግልጽ በመናገር የሚታወቁ መሆናቸውን የተናገሩት የካናዳው ፓርላማ አባል በተለይም ደግሞ ይህን መሰል የመብት ጥሰቶች ከግብር ከፋዩ ካናዳዊ በሚሰበሰብ ገንዘብ በሚረዱ እንደ ኢትዮጵያ ባሉ የካናዳ ወዳጅ አገሮች ውስጥ ሲፈጸም እነኚህን ጥያቄዎች በቀጥታ ለማንሳት የሚገፋፉ መሆናቸውን አስረድተዋል።
Ethiopia received a lot of funding from the government of Canada, from the people of Canada, and we want to make sure those dollars are reaching those on the ground who are hungry.
ኢትዮጵያ በየጊዜው ከፍተኛ መጠን ያለው እርዳታ ከካናዳ መንግስትና ህዝብ ታገኛለች። በቅድሚያ ያ እርዳታ ለታሰበላቸው በረሃብ አለንጋ ለሚገረፉት ተረጂዎች መድረሱና የሰዎች መብት መጣበቁን ማረጋገጥ እንሻለን። በርግጥ የምናየው የሰባዊ መብት ረገጣ ግን በተዘዋዋሪም ቢሆን ያን አይነት አመኔታ እንድናሳድር የሚያግዝ አይደለም። በዚህ ግልጽ ደብዳቤም እነኚህና መሰል ርዕሰ ጉዳዮች ላይ የሚያተኩሩ ስራዎቹ የዜጎቹን ነጻነት አንድነት ተምሳሌት በሆነው ቴዲ አፍሮ እንደ አንድ ሰባዊ ፍጡር የንግግር ነጻነት መብቱ መከበሩን ማረጋገጥ እንወዳለን። ይሁንና ያ አይደለም የሆነው።
ሚስተር ዳላክሎም አገርና መንግስት ለህዝቡ ለዜጎች ፍላጎት እንጂ ለመንግስቱ ፍቃድና ፍላጎት አይደለም የሚቆሙት። እነኚህ መብቶች ባልተከበሩበትም ዲሞክራሲ ብሎ ነገር የለም ይላሉ።
These are items that differentiate democracy from fascism and dictatorship. They are two key elements because what they say is this: the country, the government is about the people and not about the government itself. It is the people out there that are working every day to
እነኚ ዲሞክራሲን ካምባገነነትና ከፋሽዝም የሚለዩ ቁልፍ ስቴቶች ናቸው። እነኚህም የሚነግሩን አገርና መንግስት የሚቆሙለት ግብር ከፋዩ ህዝብ በተሰቡን ለማስተዳደር ደፋ ቀና ለሚለው ዜጋ እንጂ ለመንግስቱ አለያም ለሀገሪቱ መሪ የግል ፈቃድና ፍላጎት አይደለም። የህዝብን መብት ማስጠበቅ ያ ነው የመንግስት አላማ። የዜጎችን የመናገር የመጻፍ የመፍጠር ነጻነት ስትገድብ የመሰብሰብ መብት ሲነፍግ መንግስቱ ከዜጋው በላይ ባለመብት ያሻውን የማድረግ ስልጣን ያለው ነው እያልን ነው። እንደ አንድ ሰባዊ ፍጡር እንደ ግለሰብ እንደዚህ አይደለም የማምነው። ያ ሆኖ በተገኘበት በኢትዮጵያም ሆነ በአለም ዙሪያ የትም ቢሆን እነኛ መብቶች እንዲከበሩ መታገል አለብን ብያምናለሁ።
ሚስተር ነዳል ግልጽ ደብዳቤውን ከጻፉላቸው ከኢትዮጵያው ፕሬዝዳንት ሙላቱ ተሾመ ቢሮ የተሰጠምላሽ እስካሁን ያለመስማታቸውን ይናገራሉ። ከግብር ከፋዩ ካናዳዊ በሚሰበሰብ ገንዘብ የሚረዱ አገሮች አገሩ ካናዳ ቆማላቸዋለች ላሏቸው ሴቶች መዋላቸውን ማረጋገጫና ማስተበቂያ አንዳች በስራ ላይ የዋለ ስርዓት ወይም አሰራር ይኖራቸው ይሆን በሚለቀረበላቸው ጥያቄም ሚስተር ነዳል ሲመልሱ አገራቸው በቀጥታ ለአገሮች የምትለግሰው ሆነ በተዛዋሪ በተባበሩት መንግስታትና በተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት አማካኝነት የምትሰጠው እርዳታ ለታለመበት መድረሱን ለማረጋገጥ ግን እንሻለን ነው የሚሉት።
Again, it's about the people, not about the government. And so those are things that I'll continue to hold our government to account on. If we are participating in foreign aid to any country in the world, it should not be foreign aid to
በድጋሚ ምን ጊዜም ስለ ህዝብ እንጂ ስለ መንግስት አይደለም። በየትኛውም ዓለም አቀፍ ተራድኦ ስንሳተፍ የትኛውንም ሀገር ለመርዳት በምንንቀሳቀስበት ወቅት የአምባገነኖችን እድሜ ለማራዘም ህዝባቸውን የሚያጉላሉ መንግስታት ስልጣን ላይ እንዲቆዩ ለመርዳት ምርጫዎችን እንዲያሰናክሉ ወይም ለተረጂው ህዝብ የታለመ እርዳታን ራሳቸውን ለማበልጸግ ያለመዋሉን ማረጋገጥ ግዴታችን ነው። ይሄ ሁልጊዜም መንግስታችንን ተጠያቂ ለማድረግ ልዩ ትኩረት ሰጥቼ የምሰራበት ጉዳይ ነው።
አድማጮች፣ የፕሬዝዳንት ሙላቱ ተሾመን ጽህፈት ቤት ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። ቃል የተገባለትን የቴዲ አፍሮን የራሱን ድምጽ ጨምረን ሁሉንም እንዳገኘን ይዘን እንቀርባለን።
We was no stopping.
ተፈጥሮና የወቅት ፍርርቅ የሚከስቷቸው ስዕሎች
እንደ ወርሃ መስከረምና አደይ አበባ ያሉ ግጥምጥሞች
የንጉሥ አክሊሉ ዝግጅት
የሚቃኘው
ይሆናል። የአዲስ አበባ መስኮት
ሊከፈት ነው።
የዛሬው የኔ መስኮት ሲከፈት የመስከረም አበባ የመስከረም አደይ ነው ወለል ለብሎ የሚታየው። ቀደም ሲል በመግቢያው ላይ እናንተ ራሳችሁ እንደገለጻችሁት ይህ የዛሬው የ2010 ዓመተ ምህረት የመጀመሪያው የሬዲዮ መጽሔት ዝግጅት ነው። ብዙ ጊዜ መስከረም አንድ ካልን ጀምሮ መስከረም ጠባ እንላለን። ይዋ አበባዬ መስከረም ጠባዬ መስከረም ግን ለመጥባት ከነገ ጀምሮ ብቻ 11 ቀናት ይቀሩታል። ምክንያቱም ክረምቱ ሰኔ 26 ገብቶ የሚወጣው መስከረም 25 ቀን ከ11 ቀን በኋላ በመሆኑ ነው። ለሁሉም እስቲ ዛሬ ስለ መስከረም አበባ፣ ስለ መስከረም አደይ፣ ስለ ልምላሜው፣ ስለ ፍሬው፣ ስለ አዝሪቱ፣ ስለ ሌላውም ሁሉ፣ ስለ ተፈጥሮ ውበቱ፣ ምድር ባርንጓዴ ሸማ አሸብርቃ ስለመታየቷ እንጨዋወት። መላከ ምክር ከፍ ያለው መራሂ
መልካም። እንግዲህ መስከረም ከጠባ አደይ ከፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ ይባላል። ውሃው እየቀነሰ እየጎደለ ስለሚሄድ መስከረም ሲጠባ ውሃው ይጎላልና ወዘሪያ ማሩና ወዘዲ ማሩ ያሉ ዘመዶች ሁሉ ይገናኛሉ ማለት ነው። ሲገናኙ ታዲያ አበባ እየቀጠፉ እንኳን አደረሳችሁ ለቅዱስ ዮሐንስ ለሪሳው ዳመት ዮሐንስ እንኳን አደረሳችሁ ይያሉ። የቆላው ቤደጋው ዘመድ አዝማዱ ሲገናኝ ደስታውን የሰውም እኮ ፈገግታ አበባ ነው። ምድር ብቻ አይደለችም በፈገግታ በአበባ ያጌጠች። ሰውም እኮ ከሚያየው ከሚገነዘበው አይቶ ወዳጁን አብሮ አደጉን ሲያይ ፈገግ እያለ አደጭ ጥሱን እያሳየ ሲቀር ሁሉም አበባ ነው። ቤቱም አበባ ነው፣ ውጭም አበባ ነው። ስለዚህ መስከረም ለኛ ለኢትዮጵያውያን በኢትዮጵያ ባህል የተለየ ነው። አረንጓዴ የሆኑ ነገሮች ሁሉ አበባ አንቡጥለው አበባ ይታይባቸዋል። ዱራው ላጡ ጫካው ሁሉ በአበባ ነው። በየግቢው በየአጥሩ ስር አበባ ነው የሚታየው። ስለዚህ ሰሎሞን በክብሩ ያለበሰውን አበባ ምድር ለበሰች ይለለም ቅዱስ ያሬድ። ሰሎሞን እንኳ ያለበሰውን አበባ ምድር በተለያየ አበባ አይታ ትታያለች ይላል።
ላከምክር ከፍ ያለው መራሂ ይሄ ነገር በሁሉም የኢትዮጵያ ክፍሎች ሊሆን እንደሚችል ቀጥሎ ይናገራሉ።
በኢትዮጵያ ባህል በኢትዮጵያ ስርዓት በዚህ ቦታ ተብሎ አይወሰድም። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በመላ ኢትዮጵያ ዳር ለዳር እግዚአብሔር ያደላት ሀገር ናት። የአየሯ ንብረት ደጋ፣ ወይና ደጋ፣ ቆላ እነዚህ ሁሉ ዝናብ ስለሚያገኙ ምድር የራሷን አስተዋጽኦ ታደርጋለች። ስለዚህ መስከረም ሲጠራ ብዙ ነገሮች ይታያሉ። እህሉም ያ በእኛ ባህል ግንቦት የዘር መዝሪያ እንጂ ቡቃያ ሁሉ የከረበው ወለዳየ እያያዘ እህሉ እያበበ ነው የሚታየው። ወለዳየ ይወልዳል እህሉ። እንግዲህ ገብሶ ስንዴው ይወልዳል፣ አተር ባቄላ ቡጥ ይጥላል፣ አዝሬተ ምድር ሁሉ ይፈካሉ። አዝሬተ ምድር ሁሉ በየራሳቸው ዱር ገደሉ ብቻ አይደለም፣ አዝሬተ ምድር ሁሉ ያብባሉ። የሚቀጥለው ጽጌ እሸት የሚበላበት ሲዳር አይደለም
ወደ መጣው ለመሄድም
ወደ መጣው ለመሄድም። ምክንያቱም የኢትዮጵያ የዘመን አከፋፈል በድጓው ከሰኔ 25 እስከ መስከረም 26 ድረስ ዘመነ ክረምት ነው።
መላከ ምክር ከፍ ያለው የኛን ዘመነ ክረምት ከአውሮፓውያኑም ጋር አያይዘው እንዲህ ይላሉ።
ከአውሮፓ ዘመነ ክረምት የኛ ዘመነ ክረምት ይለያል። የአውሮፓ ዘመነ ክረምት ቢሉት 9 ወር ሙሉ ክረምት ነው። እኛ በአራት አረፍተ ዘመን ከፍለዋለን። እነሱ ግን 9 ወር ሙሉ ከመስከረም መጨረሻ ጀምሮ አዝመራቸውን ሰበሰቡ። በሶስት ወር ከቢያዚያ 3 ጀምሮ ነው ፀሐይ ጨረሯን ብዘረጋ በአውሮፓ የበረዶው ዳዳ እየቀለጠ ይወርዳል። በረዶ የረጋበት ሁሉ እርሻ ቅብቅብ ታርሶ ተዘርቶ በሰዴ በሐብሌ ፀሐይ ሁሉ በዚህ 3 ወር ውስጥ ነው እነሱ አዝመራቸውን ቢሰበስቡ። ለኛ ያ ክረምት ነው፣ ለነሱ ደግሞ የእርሻ አዝመራ መሰብሰቢያቸው ነው። እንለያያለን በዚህ እያ የዘራነውን ብንዳርብበት የፍን ብንዘራበት ዘመነ ክረምት ነው ብንለው፣ እነሱ ደግሞ የአዝመራ የሰብል ወራቸው ነው። ያ
መልካም መላከ ምክር ከፍ ያለው መራሂ መስከረም 26 ቀን የሚገባው መጻው የሚሉ አሉ። ጸደይ ብለውም እስካሁን ድረስ ደግሞ የሚያስተምሩ አሉ። ለምን በዚህ ዙሪያ የዛሬ 15 ቀን እንጨዋወታለን። እስከዛው እንግዲህ ሁላችንም ደህና እንቆይ።
የአገር ጉዳይ የአገር ውሎ አዳርና አቅጣጫ
የአገር ጉዳይ የአገር ውሎ አዳርና አቅጣጫ ቀደም ብለህ ደቆምከው ይዝግጅታችን ካለፈው አመት መስከረም አንስቶ በተለያዩ የአገር ጉዳዮች ላይ እደት መልስ ይያለም ቢሆን መላልሰን እንግዶችን እናቀርብበት የነበረ ነው። እንዲህ ባለው አስጨናቂ የሚመስል ሁኔታ ውስጥ ሰዎች ከዛ ጭንቀት አሻግረው ምን ማየት ይችላሉ የሚለውን ለማነሳሳት እንሞክርበት ነው። ለሌላ አዲስ አመት ሁለተኛ ዙር የአገር ጉዳይ ለመጀመር መንደርደሪያውንም እናስቀድምበት ምጥን ዝግጅት ነው። ዛሬ እንግዳ የለንም።
መልካም እኛው እንግዶችን እና ዛሬ የአገር ጉዳይ ላይ እናተኩር። የአገር ጉዳይ ብዙ አሳሳቢ ነገሮች አሉ።
ከግራም ከቀኝም ከወጣትም ከአዋቂዎችም ከጎልማሶችም ተሰሚነት ያላቸው ብዙዎች መደማመጥ ባልቻሉበት ጊዜ መደመጥ የሚችል ቃል ያቀብሉ የሚችሉ አቅጣጫም የሚጠቁሙ የአገር ጉዳይ በቋፍ ያለ የሚመስልበት የኃይልና ሌሎች እርምጃዎች ወደ ተባባሰ ሁኔታ ውስጥ እየከተቱ ያሉበትን ከወዲሁ ለማድረቅ ብቻም ሳይሆን ዘለቄታ ያለው የአገር ህዝብ ደህንነት ይፈጠር የሚችልበትን ሁኔታ ትኩረት ለማድረግ የሚዘጋጅ ነው። ታዲያ እንግዶቻችን ብቻ ሳይሆኑ አዲሱ እዚህ ፕሮግራም ላይ ይህን ሀሳባችንን ፈንጠቅ አድርገን ከመዝጋታችን በፊት አድማጮቻችንን እንደ ወትሮው ሁሉ እንጋብዝ። አድማጮች የነቃ ተሳትፎ ማድረግ የሚችሉበት አዎንታዊ አስተዋጽኦ ማበርከት የሚቻለበት ውጥንቅጥ በሚፈጠርበት ሁኔታ ውስጥም አሻግሮ የተስፋ ብርሃን ጭላንጭልን ማየት እንዲቻል፣ ስህተቶች እንዳይሰሩ፣ ህዝብ ለህዝብ የሚያጋጭ ሁኔታዎች እንዳይፈጠሩ፣ አሁን በምስራቅ ኢትዮጵያ በኦሮሞና በሶማሌ ኢትዮጵያ መካከል እንዳለው አይነት ግጭት እንዳይፈጠር፣ ይህን ሁሉ ማድረግ የሚያስችል የአድማጮች የህብረተሰብ ተሳትፎ የሚኖርበት ፕሮግራም ነውና አድማጮች ይህን ተረድታችሁ በሚቀጥለው ራዲዮ መጽሔት የምትልኩልንም እንደምናስተናግድ እናስታውቅ።
መልካም ነው። ከጠቀስከው አይቀርም በሰሜንም እንዲሁ ችግር አለ። በአማራው ክልል በተለይም በቅማንት በወልቃይቶች አካባቢ እና እነዚህም ሁሉ የአሳሳቢ የአገር ጉዳዮች የሚቃኙልን እንግዶች እየጋበዝን የአገር ጉዳይ የአገር ውሎ አዳርና አቅጣጫ በሚለው ዙሪያ እንወያያለን። ወደ ቀጣዩ ፕሮግራም እንለፍ።
መልካም አዲሱ።
አሎላ፣ ወደ ቀጣዩ ዝግጅት ከመሄዳችን በፊት ግን አንድ ጥያቄ አለኝ።
ምን አይነት ጥያቄ?
ስንት አመትክ ነው?
ሁለት ነገሮች ናቸው። ከምትለዋለች ቁጥር ጠይቀሃል።
እንደኔ ቀለደባቸው የለም እኮ ግን አይታረሙም። አሁንማ ትልቁም ትንሹም እንደምን ነክ? ደህና ነክ?
ይወደድኩ እንዳይመስል
በማሾፌ እንዲጠሉት ነው ግን እነሱ ይወደድኩት ይመስላቸው ይሆናል።
በዚያ ነገር አዲሱ እንዳንተ ይቀለደ ያለ አይመስለኝም።
አየህ፣ እኔ ግን አሪፍ ነኝ።
ለምኑ?
ቀኗን ቆጥሬ ዘመኑን አስልቼ ዛሬ ልደት መሆኑን አወቅኩም።
እውነትም አሪፍ ነው። አሁን ማረጋገጫ ሰጣለሁ።
እርግጠኛ ነኝ ይሄኔ አድማጭም መልካም ልደት እየተመኘልህ ነው በያለበት።
በጣም አድርጌ አመሰግናለሁ።
ስንት አመት ነው አሉላ ሲሉ የዘመሩም አይጠፉም። ሃው ኦልድ አር ዩ እንዴት ነበር ዜማ?
ያኔ ለመልሳ
እሱ ብቻ አይደለም፣ ከዚህም ከቅርብም ከሩቅም ሚስጥሩን ያወቁ እንደኔ ዘመኑን ያሰሉ መልካም ልደት አሉላ ይሉሃል ብዬ ተስፋ አደርጋለሁ።
አዲሱ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።
ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ።
አድማጮች፣ ለሌሎች ቀሪ ዝግጅቶቻችን በቂ ሰዓት ያገኘን አይመስልም። ለትውውቅ ያህል ከአዲስ አበባው የእንቁ መጽሔት ዋና አዘጋጅ ታምራት ኃይሉ ጋር የጀመርነው ወግ እንዲሁም በቴዲ አፍሮ አዲስ የሙዚቃ ቪዲዮ ዙሪያ የተያዘ እነኚህንም በሌላ ፕሮግራም ይዘን ልንመለስ ነው። ለአሁኑ ግን
ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሐሳባችሁን ልታደርሱ ነው የፈቀዳችሁ
እናም ድምጻችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል።
ራዲዮ መጽሔት ስትሉ አሁን ተክታችሁ ጻፉልን፣ ደውሉልን።
የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው።
ኢሜይል horn@voanews.com ብላችሁ ጻፉልን።
ደብዳቤ ለሚቀናችሁ ዛሬ ደብዳቤ ቀርቷል። ለሁሉም ግን መርጣለሁ የደብዳቤውን መንገድ ላለ ለአሜሪካ ድምጽ ራዲዮ አማርኛ አገልግሎት የራዲዮ መጽሔት አዘጋጆች
ራሻችን 330 ኢንዲፔንደንስ አቨኒው ሳውዝ ዌስት ዋሽንግተን ዲሲ 20237
አሁን ወደ ማጠናቀቁ ልንሄድ ነው። እየውም መኮንን ቀደም ብሎ ከጀመረው ነገን ሊው ካለው ዜማ እንተዋቸዋለን።
አሁን የዜና ማጠቃለያ እንበባል። የጀርመኗ መሪ አንጌላ መርከል ዛሬ በተካሄደው ታሪካዊ በተባለ ፌደራል ምርጫ ለአራተኛ ጊዜ አሸንፈዋል። የምርጫው ዘመቻ ከሶስት ወራት በፊት ከተጀመረበት ጊዜ አንስቶ እንደሚያሸንፉ ተገምቶ ነበር። ይሁንና ገዢው ክርስቲያን ዲሞክራቲክ ፓርቲ ከተጠበቀው ያነሰ ድርሻን ያገኘው ጽንፈኛው ቀኝ ፓርቲ ከተጠበቀው በላይ የበዛ ድምጽ አግኝቷል። ፈረንሳይ ውስጥ ዛሬ ወደ ግማሽ የሚሆኑ የህግ መወሰኛ ምክር ቤት አባላት እየተመረጡ ናቸው። ይህ ምርጫ ለፕሬዚዳንት ኢማኑኤል ማርኮን የእቅድ የአዲስ ወቅድ ወሳኝ ነው ተብሏል። ማርኮን ከተመረጡ ገና አራተኛ ወራቸው ሲሆን ተወዳጅነታቸው እየቀነሰ ሄዷል። ቢያንስ ሶስት የተባበሩት መንግስታት ድርጅት ሰላም ጠባቂዎች ሰሜን ማሊ ላይ እንደተገደሉ በሀገሪቱ ያለው የመንግስታት ድርጅት ተልእኮ ገልጿል። አደጋው የደረሰው የተልእኮ መኪና በነጋው ከተማና በአንፍስ መንደር መካከል ባለው መንገድ ላይ የተቀበረ ፈንጅን ከመታች በኋላ ነው። አምስት ሰላም ጠባቂዎች በፍንዳታው ቆስለዋል። እስካሁን ባለው ጊዜ ለፍንዳታው ኃላፊነት የወሰደ ቡድን የለም። ይሁንና በአካባቢው ያለው አልቃይዳ ተግባር እንደሚመስል ተገልጿል።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19 እና በ22 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ፕሮግራሙን ካቀነባበረልን ንጉሶ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን።
ሰላም፣
ደህና እደሩ።
This program has come to you from the Voice of America, Washington.